ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 9 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከመሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማከታተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በለገጣፎ እንደተደረገው ሁሉ በሰበታ ከተማ ቤቶቻቸው በከተማው አስተዳደር ትዕዛዝ በላያቸው ላይ የፈረሱ መሆኑን ነዋሪዎች ለዜና ምንጮች ተናግረዋል። በርካታ ዜጎች ለዜና ምንጮች በሰጡት መግለጫ እሁድ ለሊት አፍራሾቹ በየቤቱ በመግባት ህፃናት፣ አዛውንትና እርጉዝ ሴቶችን ጨምሮ ከቤታቸው በኃይል እያስወጡ ቤቶቻቸውንና ንብረቶቻቸውን ያወደሙባቸው መሆኑንና እነሱም መሄጃቸው በየመንገዱ ይወደቁ መሆኑን ተናግረዋል። በአዲስ አበባ ከተማ በቦሌ ወረዳ የቦሌ ቄሮዎች ነን በሚሉና በሌሎች ነዋሪዎች መካከል እሁድ ዕለት የጀመረው አለመግባባት ሰኞ ተባብሶ ወደ ግጭት ያመራ መሆኑ ተነግሯል። የቦሌ ቄሮዎች ነን ባዮች ስለትና ገጀራ በመያዝ በወጣቶቹ ላይ ድብደባ በመፈጸማቸው ጉዳት እንደደረሰም ተሰምቷል። ፖሊስ በአካባቢው አጥቂዎችን በቁጥጥር ስር ያደረገ ቢሆንም በትክክል ምን ያህል ጉዳት እንደደረሰ ለማወቅ አልተቻለም። በቅርቡ ተከስክሶ ለ157 ሰዎች ህይወት መጥፋት ምክንያት የሆነው አይሮፕላን የመረጃ ሳጥኖች ወደ ፈረንሳይ ሀገር መላካቸው የሚታወቅ ሲሆን በአብራሪው ክፍል ድምጽ መመዝገቢያ ሳጥን ውስጥ የነበረውን መረጃ በተሳካ ሁኔታ ለማውጣት የተቻለ መሆኑን የፈረንሳይ መርማሪዎች ተናግረዋል። የኢትዮጵያ ትራንስፖርት ባለስልጣኖች በሰጡት መግለጫ በኢትዮጵያ አየር መንገድ አውሮፕላን ላይ የደረሰው አደጋ ከአራት ወራት በፊት በኢንዶኔዥያ ከወደቀው አውሮፕላን ጋር ተመሳሳይነት አለው ካሉ በኋላ አደጋውን በሚመለከት በ30 ቀን ውስጥ ሪፖርት ይቀርባል ብለዋል። የሁለቱ አውሮፕላኖች አደጋዎች ተመሳሳይነት ከተገለጸ በኋላ በቦይንግ ኩባንያና ኤፍኤኤ በሚል ምህጻረ ቃል በሚጠራው የአሜሪካ ፌደራል አቪዬሽን ተቋም ላይ የተለያዩ ጥያቄዎች እየተነሱ መሆናቸው ታውቋል። የአውሮፕላኖችን የደህንነት ሁኔታ ለመቆጣጠር ስልጣን የተሰጠው የፌደራሉ አቪዬሽን ተቋም በበጀት እጥረት ምክንያት የአውሮፕላኑን ደህንነት ሁኔታ የማረጋጋትን ኃላፊነት ለኩባንያው ሰጥቶት እንደነበር ተጋልጧል። በተያያዘ ዜና በአደጋው ህይወታቸውን ላጡ የበረራ ሰራተኞችና የመንገደኞቹ በትናንትናው ዕለት በአዲስ አበባ የቅድስት ሥላሴ ቤተክርስቲያን የሐዘን ስነ ስርዓት ተካሂዷል። በምንጃር ሸንኮራ ወረዳ ጋርዳ ተብሎ በሚጠራው አካባቢ ባርጎባ በየረሰብና በከረዩ ጎሳ መካከል ግጭት መከስከሱ ታውቋል። ቀደም ብሎ ቦርጨታ ከመባለው የቦሰት ቀበሌ አካባቢ ችግር የነበረ መሆኑ የተነገረ ሲሆን እሁድ ለሊት ጋርዳ በተባለው አካባቢ የእንስሳት መኖና በረት በመቃጠሉ በአካባቢው ከፍተኛ ውጥረት መከሰቱ ተነግሯል። ምን ያህል እንደሆነ ባይታወቅም ሰሞኑን በነበረው ግጭት ምክንያት የሰው ህይወት ያለፈ መሆኑን የአካባቢው ነዋሪዎች ይናገራሉ። የታጣቂዎች ግጭቱን ለማስቆም ጥረት እያደረጉ ነው ተብሏል። ሁለቱ አካባቢዎችን የሚለይ በግልጽ የተለየ ክልል ባለመኖሩ በነዋሪዎቹ መካከል ተደጋጋሚ ግጭቶች ሲከሰቱ መቆየታቸውና ችግሩንም በሽማግሌ ለመፍታት ጥረት ሲደረግ የቆየ መሆኑ ይታወቃል። በጠኔና ረሃብ ሲሰቃዩ የነበሩት የጌዲዮ ተፈናቃዮች እርዳታ እያገኙ መሆናቸው ተነከረ። በርካታ የሀገር ውስጥና ዓለም አቀፍ ድርጅቶችና ግለሰቦች በከፍተኛ ደረጃ እርዳታ ያሰባሰቡ መሆናቸውን የገለጹ ሲሆን ካለፈው ነሐሴ ወር ጀምሮ ምግብ በመከልከል ተፈናቃዮቹን በምግብ እጥረት ሲያሰቃይ የነበረው አገዛዝም በአሁኑ ወቅት በእርዳታው ተግባር ላይ መሰማራቱን ገልጿል። በሌላ በኩል በምዕራብ ጉጂ ዞን ኦነግነን የሚሉ አሸባሪዎች በነዋሪዎች ላይ ከፍተኛ ጥቃት እየፈጸሙ መገኘታቸውን ከቦታው የሚደርሰው መረጃ ይገልጻል። በእነዚህ አሸባሪዎች ላይ በአገዛዙ በኩል ምንም የተወሰደ እርምጃ ባለመኖሩ ታጣቂዎቹ በደቡብ ክልል ባማሮና ቡርጂ ወረዳዎች ከፍተኛ ጥቃት እያካሄዱ መሆናቸው ታውቋል። ከእሁድ ጀምሮ በተካሄደ ጥቃት ባማሮ ወረዳ ቢያንስ ባልና ሚስት ሕይወታቸው ያለፈ መሆኑ ሲነገር፣ በቡርጂ ወረዳም በጥቃቱ የሰው ሕይወት ማለፉን ነዋሪዎች ተናግረዋል። ባለፉት ሁለት ዓመታት ኦነግነን የሚሉ አሸባሪዎች በአካባቢው ባካሄዱት ጥቃት ከ120 በላይ ዜጎች መገደላቸውና ከ30,000 በላይ የሆኑት መፈናቀላቸው ይታወቃል። በታንዛኒያ እስር ቤት የነበሩ 235 ኢትዮጵያውያን በሚቀጥሉት 6 ቀናት ወደ አገራቸው እንደሚመለሱ ተነገረ። ስደተኞቹ ወደ ደቡብ አፍሪካ በመጓዝ ላይ እንዳሉ በታንዛኒያ የጸጥታ ኃይሎች ተይዘው ለረጅም ጊዜ በእስር ቤት ሲማቅቁ የቆዩ ናቸው። ከዚህ በፊት በተለያዩ ቦታዎች በእስርና በስቃይ የሚገኙ ኢትዮጵያውያን በፈቃደኝነት ወደ አገራቸው እንዲመለሱ ከፍተኛ ትብብር ሲያደርግ የነበረው የዓለም የፍልሰት ድርጅት በዚህ በኩል አስተዋጽኦ ያደረገ መሆኑም ይታወቃል። እሁድ በዚሁ ድርጅት ትብብር 450 ኢትዮጵያውያን ከሳውዲ አረቢያ ተመልሰዋል። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል። ያፓና የሐቅ መንገዱ ያለፈውን እንተውና ከቅርቡ ዘመን የደርግና የወያኔ አገዛዝ አንስቶ እስካሁኑ የኦነግና መሰሎቹ የማጭበርበር ሴራ ድረስ ያለውን ያፓ ቁልጭ አርጎ ለህዝብ በማሳየቱ በጫጫታ የታወቁና የተለማመዱ አሸርጋጆች እንደከፋቸው የታወቀ ነው። ይሁን እንጂ ሽብሽባውን አቆመዋል ማለት ባይቻልም ፊታቸውን በሐፍረት ሸፍነው በራሳቸው መሳቃቸው የታወቀ ነው። ሐቅን የማይከተል የሚያፍርበት ዘመን ሩቅ እንደማይሆን ታይቷልና ማጭበርበር አይቻልም። አብይ አህመድ ከሰማይ የተላከ ሙሴ ነው የሚሉ አሽቃባጮች ኢህአፓን አፍማሟሻቸው አድርገው ተሰንብተዋል። ጊዜያዊ መንግስትን ስለጠየቀ ብቻ ጊዜው ደርሶ ሐቁ ሲመሰከር ሙሴያቸው እንኳንስ ሊያሻግራቸው ራሱን እንኳን ነፃ ሊያወጣ አለመቻሉን በገባበት ኩሬ ውስጥ ተወሽቆ ሲንደፋደፍ እየተስተዋለ ነው። ያባ የህዝብን መብት ለማስከበርና ኢትዮጵያን ከዘረኝነት ማጽዳት የሚቻለው ማንንም ያላገለለ ጊዜያዊ መንግስት በመፍጠር ብቻ ነው ብሎ ቢያስጠነቅቅም ሐሳቡ ተቀባይነት እንዳይኖረው የታገሉና አዲሱ ሹም የልብ ልብ ገዝቶ የፍልሳዎቹን ተራማጅ ትውልድ ከፍ ዝቅ አርጎ በአደባባይ እንዲዘልፍ ገፋፍተውታል። ተጠግቶ መስረቅን ዓላማ በማድረጋቸው እንጂ ኢህአፓ ለተናገረው እንደሚቆም ጠፍቷቸው አይሆንም። ያም ሆነ ይህ ቀኑ ሲመጣ አብይ እንኳንስ ከሰማይ ከምድርም ያልተገኘ መሆኑ ተረጋገጠ። በረከሰ የዘር አስተሳሰቡ የገፋበት መሆኑን ለኦነግና ለወያኔ አንቀጽ 39 ታማኝነቱን አሳየ እንጂ ለህዝብ መቆሙን መመስከር አልተቻለም። እነሆ ቀኑ ሲመጣ አብይየም ጉራው ከሸፈበት አርጋጅም ማርገጃው መሬት ከዳው። ይህ አይነቱ ሁኔታ እንደሚከሰት ለኢህአፓ ስውር አልነበረም። ስለዚህም ነው ያህያርሻ ያደረጋችሁ የኢትዮጵያ ፖለቲካ በጊዜው አብረን እናስተካክለው ብሎ ሲያስገነዝብ የቆየው። ወንጀልን ደብቃ ለማቆየት የምትጥር ያሸርጋጆች ምላስ በለማ መገርሳ ተቆረጠች። አሁን የቀራቸው የማይሰራውን የድንበር ጥያቄና የዲሞክራሲ ምርጫና ካይዳለን ይያሉ እስከ ጊዜው አበላቸውን መብላት ነው። ሌላ ሞያ እንደማይኖራቸው ህዝብ አውቋቸዋል። በላዩ ላይ ቤቱ ሲፈርስ እያዩ ዝም ያሉት ለሌላ ጥቃት ለአገር ክብር ይቆማሉ የሚል ቀሸት ውስጥ አይገባም ህዝብ። በለገጣፎ በአራት ኪሎ በሱልልታ ወዘተ ያሳዩትን ምላሽ ተመልክቶታል። እናም የሚጠብቀው ነገር አይኖርም። የድንበር ድርድሩ መብቱን ለማሳጣት የሚያደርጉት ካልሆነ በስተቀር ለህዝብ ትርፍ እንደማያመጡ እሙን ነው። የአብይን አይነ ውሃ እያዩ የሚደሰኩሩ አስመሳዮች የትግል ዓላማም ሆነ መርህ የሌላቸው መሆኑን ዳግም አረጋግጠዋል። ስለዚህ እየተንደረደሩ የገቡት አምሮታቸውን ለማሳካት እንጂ የህዝብን ብሶት ለማሰማት እንዳልሆነ እሙን ነው። በመሰረቱ በትዕዛዙ መስክ የሥራ ድርሻቸው አገናኛቸው እንጂ በራሳቸው የሚወስኑት አንዳችም መብት እንደሌላቸው የሚያውቅ ያውቀዋል። ያ በየአደባባዩ በራሳቸው አነሳሽነት የሚደሰኩሩት ምላስ ታጥፏል። ማን ላይ ቆመሽ እግዚአብሔርን ታሚያለሽ ነው ነገሩ። ሌላው ቢቀር ሥራውን ፈቶ በእልልታና በሆታ የተቀበላቸው የአዲስ አበባ ወጣት እየታፈሰ ሲታሰር ዝም ብሎ መመልከት ባልቻሉ ነበር። ትግሉ ይቀጥላል። የአዲስ አበባ ወጣትም ሆነ የኢትዮጵያ ህዝብ በትግሉ ነፃ ይወጣል። እስካሁንም አዋጂው በመብዛቱ እንጂ ለትግል በመስነፉ አልነበረም። ድል ለኢትዮጵያ ህዝብ።
Yeah, nah. መሰረታዊ ችግሮችና መፍትሄያቸው። የኢትዮጵያና የህዝቧ መሰረታዊ ችግሮች ከስርዓት ወደ ስርዓት እየተለጉ ቀጥሏል። ቀጣይ በመሆናቸውም ህዝብ መብትና ብልጽግናን ተነፍኮ በጭቆና ተረግጦ መገዛት እጣ ክፍል ሆኖ ቀጥሏል። ገዢዎች በየፊናቸው የችግሮችን ይዘትና ክፍነት ከመካድ ባሻገር ለዚህም ተጠያቂ ሌላ ነው በማለት የብዝበዛ ስርዓታቸውን በመቀጠል ልማዳቸው ነው። በአጭር ጊዜ የነበሩ መሰረታዊ ችግሮች ዛሬም ሳይቀረፉና ሳይወገዱ ያውም ተባብሰው በመቀጠላቸው ኢትዮጵያ ለህዝቦቿ የመከራና ግፍ መሬት ሆና ትገኛለች። ችግሮቹ ግን ሰው ሰራሽ ያገዛዞች የተዛባ ፖለቲካ ውጤት ነበሩ ናቸው። ብዙሃኑን ይመለከት የነበረውና ያሰቃየው የመሬት ላራሹ ጥያቄ በቅድሚያ የተከሰተው በአርሶ አደሩ ላይ ገባርነት ጭሰኝነት ስለተጫነ ነበር። መሬት ላራሹ ብሎ የተሰለፉት ተማሪዎች ከገዋ ላይ እንደምታት የፈጠሩት አልነበረም። ገበሬው ምርቱንም መሬቱንም ስለተቀማና ይህ በደልም በመብት ጥሰት በመታጀቡ የአርሶ አደሩ ጥያቄ የመሬት ላራሹ መፈክር ዋና ሆኖ ተገኘ። ተማሪዎችም ይህንን መፈክር አንግበው በመሰለፍ ከነበረው ስርዓት ጋር የሚቆራረጡበትና አልፎም ከጥገና ለውጥ አማራጭ ወደ ስር ነቀል ለውጥ አቋም የሚሸጋገሩበት ሆነ። ችግሩ በአጼው ጊዜ መፍትሄ ቀርቶ በቂ ማስታገሻ ሊያገኝ ባለመቻሉ ለተራማጆችና ለአርሶ አደሩም ትግል መሰረትና ነዳጅ ሰጪ ሆኖ ቀጥሎ የካፒታሊዎችን ካስነሱት አንዱ ጥያቄ ሊሆን ቻለ። ይህንን መሰረታዊ ጥያቄ ደርግ አስገራሚ ሊሆን በቻለው ውረሰው፣ እፈሰው፣ ግደለው፣ ገምድል ፖለቲካው መሬት የመንግስት ብሎ ራሱንም መንግስት አድርጎ ገበሬውን ያገዛዙ ጭሰኛ አድርጎ ችግሩን አባባሰው። አርሶ አደሩ ምርቱን ኮታ በሚባለው ውሳኔ መሰረት ተዘረፈ። ወያኔ ስልጣን ሲይዝ ደግሞ የደርጉን እርምጃ ቀጥሎና ራሱ ዋና መሬት ቀሚ ሆኖ እነሆ ችግሩ እስከዛሬም ብሶና ተባብሶ ይገኛል። የመሬት ላራሹ ጥያቄ ሊፈታ የሚችለው የአርሶ አደሩን የመሬት ባለቤትነት መብት በቅድሚያና በሙሉ በማክበር ብቻ ነው። የራሳቸውን ጥቅም ለማስከበር የተነሱ ገዥና ከበርቴ ክፍሎች የአርሶ አደሩ ሞግዚት መስለው የሚያቀርቡት ሌላ መፍትሄ ሁሉ ውድቅ ነው። የኢትዮጵያ ሌላ ዋናው ችግር ደግሞ የዲሞክራሲ መጥፋት ነው። የአጼው የንጉስ ስርዓት መብትን ለንጉስ የሰጠና መሰረታዊ መብቶችን ያገደ ነበር። የደርግ ወታደራዊ ፋሽስት አገዛዝ ደግሞ ጸረ ህዝብ ስለነበር ጸረ ዲሞክራሲነቱን ራሱም ሊክደው የሚችለው አልነበረም። የወያኔ አገዛዝ ደግሞ በአንድ ብሔረሰብ በላይነት ላይ የተመሰረተ ዘረኛ፣ ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ዲሞክራሲ አረመኔ አገዛዝ ነው። በሶስቱም አገዛዞች ህዝብ መብት አልባ ተደርጓል። በህዝብ አብዮት የአጼው አገዛዝ ሲያከትም ሁሉን አቀፍ የሆነና ዲሞክራሲን መሰረት ያደረገ ጊዜያዊ ህዝባዊ መንግስት ተመስርቶ የዲሞክራሲያዊ ሽግግር ይደረግ የተባለውን መኮንኖች አሻፈረን ብለው የራሳቸውን ወታደራዊ አስተዳደር መስርተው ወደ አፈናው ሄዱ። የእኩልነትን ጥያቄ በዲሞክራሲ መንገድ መፍትሄ እንስጥ ሲባሉም አይሆንም ብለው ችግሮችን በጦርነት ሊፈቱ ተነሱ፣ አባባሱትም። ሰራተኛውን ማህበር አልባ አደረጉ። የሲቪል ተቋማትን በሙላ አፍነው አፍርሰው የራሳቸውን መሰረቱ። በስመ ሶሻሊዝም የአንድ ግለሰብ አምባገንነት ሰፈነ። መድበለ ፓርቲ ተወገዘናም ድርጅቶች ላይ አስከፊ ጭፍጨፋ ሽብር ተካሄደ። ዲሞክራሲ እጣዋ በይደና ሁኚ ወግጂ ሆኖ ተገኘ። ግለሰቦች ወይም ቡድኖች ሳይሆኑ ስርዓቶች የፈጠሩትና ያባባሱትን የብሔረሰብ ችግር በተለይም በኤርትራ የሚያዋጣ መፍትሄ ሊሰጠው ሲገባ በመኮንኖች ጭፍን እብሪትና ግድያ ለግንባሮቹ በሚያመች ሁኔታ ተባባሰ። የንግግር ነጻነት፣ የፕሬስ ነጻነት፣ የመደራጀት ነጻነት፣ የሥራ ማቆም አድማ መብት ወዘተ ሁሉ ተከለከሉ። ዲሞክራሲ በተፈጸመበት ደግሞ እድገትም ሆነ ሰላም አይገኝምና ኢትዮጵያ የጦርነት አውድማ ሆነች። የጭቆናው ስርዓት ቀጠለ። ወያኔም በዚሁ ነው የቀጠለበት። የጎረናው ላይ ደግሞ የራሱን ጸረ ኢትዮጵያ ዘረኛና ገንጣይ አቋም አክሎበታል። እኩልነትን አመጣው መብትን አስከበርኩ ቢልም በራሱ ክልል ግንጠላ የሚያመቸውና በኢትዮጵያ አንገት ላይ እንደ ዳሞክሪስ ጎራዴ ጥፋት የሚቃጣውን አንቀጽ 39 ደነገገ እንጂ ሁኔታው ያው የህዝብ ጭቆናና የትግራይ የበላይነት አድሎና በደል ጸረ ህዝብነትን ያቀፈ አገዛዝ መሆኑን የሚያሳይ ነው። ከድጡ ወደ ማጡ ከገባንም አመታት እየመረሩን አልፈዋል። የሀገር ሉዓላዊነትን ጥያቄም ያው ከጌታ እየተቀየረ የሚቀጥል ተደርጓል። በአጼው ዘመን የእንግሊዝ ቢከሽፍም አሜሪካ በሀገራችን መሬት የጦር ሰፈርና አግኝታ የአገዛዙ ደጋፊና ተቆጣጣሪ በመሆን በሀገራችን ጉዳይ ጣልቃ በመግባት ሉዓላዊነትን ተጻራ ቆይታለች። ደርግም ሲባል ሰምቶ ኢምፔሪያሊዝም ወዘተ በሚል በአሜሪካ ላይ ቢነሳም ሀገራችን ለሩሲያ አስረክቦ ነበር። ወያኔ ደግሞ ከጫካ ጀምሮ ራሱንና ትግሉን ለባዕዳን የሸጠ በመሆኑ ከአሜሪካ ጋር ስለመውደቅ ጊዜ አልፈጀበትም። አሜሪካም የወያኔ ሻዕቢያ ዓላማ ደግፋ ሀገራችን በወያኔ ለመያዟ ሆነ ለኤርትራ መገንጠል ከዚያም ለወያኔ በስልጣን መበርከት ከፍተኛውን አስተዋጽኦ አድርጋለች፣ እያደረገችም ነው። በወያኔ አገዛዝ ኢትዮጵያ ራሷ ህልውና ለጥያቄ የገባ በመሆኑ ስንት የጀግና ደም የፈሰሰለት ለመሬት ለሱዳንም ተችሏል፣ ለቻይና፣ ለሳውዲ፣ ለህንድም ተሽጧል። ወያኔና የሀገር ሉዓላዊነት ሆድና ጀርባ ናቸው። ከመነሻ በኢትዮጵያና በኢትዮጵያዊነት የሚያምን አይደለምና የሀገራችን ሉዓላዊነት ለአለመከበር ደግሞ ብሔራዊ ኢኮኖሚ መገንባት ማጠናከር የሚለውን ህልም አድርጎ አስቀርቶታል። የሀገራችን ኢኮኖሚ በወያኔና በባዕዳን ተይዟልና አረብ፣ ቻይና፣ ህንድ ቅድሚያና የበላይነትን አግኝተዋልና ብሔራዊ ኢኮኖሚውን ሊያጠናክሩ ይችሉ የነበሩ ዜጎች ከባድ ጋሬጣ ተዘርግቶባቸዋል። ኢኮኖሚያችን በሀዝ ደረጃ አደገ ቢባልም ከብሔራዊ እድገትና ከህዝብ ብልጽግና እድገት አንጻር ጠጭቷል። ይህም ሌላ በየስርዓት የቀጠለ ጉዳይ ነው። ብሔራዊ ኢኮኖሚ ግንባታ የሚጠይቃቸው እርምጃዎችም አልተወሰዱም፣ የሚወሰዱም አይደሉም። ወያኔ ደግሞ ብሔራዊ ኢትዮጵያዊ ኃይል አይደለምና የነሱ ብልጽግና የኢትዮጵያ ስቃይ እንጂ ጸጋ አይደለም፣ መቼም ሊሆን አይችልም። የስርዓት አገልጋይና የአፈና ኃይል ሳይሆን የሀገርን ድንበር ጠባቂ ሰራዊት ይኖረን የተባለውም በሶስቱም አገዛዞች ሰሚ አጥቶ ጦሩና ፖሊሱ ለገዢዎች የጭቆና መሳሪያ ሆኖ ቀጥሏል። ባለፉት ሁለት ስርዓቶች የጦሩ ይዘት ዛሬ ካለው በስፋት ይለያል። ያለፉት የገዢዎች ታዛዥ ሆኑ ብትልም እንደ ዛሬው የአንድ ብሔረሰብ የበላይነትን የሚያንጸባርቁ ጦሮች አልነበሩም። አሁን በወያኔ ግን ጦሩ በአብላጫው በትግራይ ጀነራሎች፣ መኮንኖች የተያዘ የአንድ ድርጅትና ብሔረሰብ የበላይነት የሰፈነበት ነው። ህዝቡን በማፈንም ሚናው ከቶም የማይናቅ መሆኑና ለዘረኛው ስርዓት ሙሉ በሙሉ የቆመ ኃይል መሆኑን እንገነዘባለን። በወያኔ ስር ያለውን የአፈና ኃይል የኢትዮጵያ ጦር ወይም ኃይል ብሎ መጥራቱ የሚያምና የሚጎረብት ጉዳይ ነው። በዚህ በኩል ከጥንት ጀምሮ የኢትዮጵያ ህዝብ የራሱ የሚለው መንግስት መርጦ ባለማቋቋሙ አገዛዞችና ህዝብ ላይ የቅል ሆኖ ባሽተዋል። ይህን ያልተረዱ ክፍሎች አሁንም ቢሆን ወያኔ ሊያደናግር ሀገር ወዳድ ኃይል ወይም ሀገር ለሀገር ተቆርቋሪ መስሎ ለመገኘት ሲውገረገር ዋና ደጋፊ ሆነው ራሳቸውን ያስቀምጣሉ። የወያኔን የህዳሴ ግድብ ዋልትና ደጋፊዎቹን ያጤነዋል። የወያኔ ወረራ በሶማሌ ይገነዘባል። ተልእኮው ግንባታ ወይም ሰላም ሳይሆን ሌላ ነው። ጉዳይ አስፈጻሚነቱ ለሀገር ሳይሆን ለባዕድ ነው። ከመብት አንጻር የሴቶችና የህፃናት መብት ይከበር የተባለው ምላሽ መነፈቅ ሳይሆን ከአገዛዝ ወደ ሌላ ስንወረወር ችግሩ እየተባባሰ ሄዶ በተለይ በወያኔና የሴቶችና የህፃናት መብት በአሰቃቂ ደረጃ ተረግጦ ተደፍሮ መገኘቱ ምስጢር አይደለም። ህፃናትን መሸጥ፣ ለአቅመ ሔዋን ያልደረሱትን ለሴተኛ አዳሪነት መዳረግ፣ መድፈር፣ ወጣት ሴቶችን ለዘመናዊ ባርነት መሸጥ የወያኔ መለያዎች ናቸው። ወያኔ ሴቶችና ወጣቶችን፣ ህጻናትን የሚጎዱ ባህሎችንና ድርጊቶችን ሆን ብሎ ማስፋፋቱ ምስጢር አይደለም። በጤናና በትምህርት መስክም ከወያኔ ክልል ውጪ ያሉት የሚደርስባቸው ችግር የሚታወቅ ነው። የግዢ ክፍሎች የልጆች በውጭ ሀገርና አገልግሎታቸው በተሟሉ ትምህርት ቤቶች ሲማሩ የብዙሃን ህዝብ ልጆች ግን የትምህርት በቂ እድል ተነፍገው ይገኛሉ። የትምህርት ደረጃው ዝቅ ማለትና መንኮታኮት ደግሞ ከበፊት ጀምሮ ቢሆንም በወያኔ ደግሞ የሚያሰኝ ደረጃ ላይ አለ። ተምሮ የጨረሰውም ስራ አጥነት ከዲፕሎም ጋር ይገኛል። በፖለቲካው በኢኮኖሚና በህብረተሰብ ጉዳዮች ሁሉ የነበሩ ችግሮች መፍትያቸውና ተባብሰዋሉና አገዛዙ ለዚህ ዋና ተጠያቂና ደንቃራ በመሆኑ መወገዱ ለችግሮች መፈታት ቅድመ ሁኔታ ነው። ይህንን ሀቅ በመካድ ወያኔ በራሱና ባሳለፋቸው ጋዜጠኛና ምሁር ተብዬዎች አማካኝነት የሰላም ህዳሴ እርቅ ሌላ አብዮት አያሻንም ወዘተ በሚል መደረግ ያለበትን ቁርጠኛ ትግል ለማደናቀፍ ተነስተዋል። ያግ ለትጥቅ ትግል ሲነሳ መላ ወይስ ዱላ የተባለውን አይነት ነው። በዚሁ መልክ ዛሬ በወያኔ ላይ ህዝባዊ አመፅ እንዳይስፋፋ ነጻ ጋዜጠኞች በሚል ሽፋን ያንን የታገለ ትውልድ የሚያወግዙና ሰላማዊ ለውጥ በሚል ወያኔን ሊያድኑ የተነሱ አሉ። ይህ ለአገዛዝ እያደሩ የህዝብን ትግል የሚያደናቅፉ ካህዶች ክስተት አብረን የዘለቀ ነው። በአጼም ጊዜ የመፈንቅለ ሙከራዎች በካህዶች የተነሳ ከሽፈዋል። በደርግም የተለየ አልተከሰተም። ወያኔ ደግሞ ሆዳሙን መግዛትና ማሰለፍ ይችልበታል። ሰርጎ ገቦቹም ብዙ ናቸው። የካህዲዎች መፍላት የችግራችን አካል ሆኖ ከርሞብናል፣ ጎርቶናል። ዛሬም እየጎዳን ያለ ነው መሰረታዊ መፍትሄ የፈላጊ ችግር። የሀገራችን መሰረታዊ ችግሮችን ማወቅና መፍትሄያቸውን አውቆ እውን ለማድረግ መታገል ወሳኝና ተቀዳሚ ግዳጃችን ነው፣ አሊያም ሊሆን ይገባል። ችግሮቹም እንዴት ተነሱ፣ ለምንስ ብቅ አሉ ብሎ ለማወቅ መነሳትም ያስፈልጋል። ለችግሮች ሁሉ ለሀገር የታገሉና የተሰዉትን ወይም የኢሕአፓን ማውገዙ ወያኔነት ነው። ለጸረ ህዝቦች ወንጀል ማጠየቅ የሚደረድሩ ደግሞ ከህዝብ ጎራነን ለችግሮች መፍትሄ ፈላጊነን ቢሉ የሚታመኑ አይሆኑም። የሀገራችን ዋና ዋና ችግሮች የአገዛዞቹ ጥፋቶች ናቸው። መፍትሄ ሲሹ ሲፈልጉ ዜጎች ቢሳሳቱ ችግሩን ፈጠራ ያደርጋቸው ሀቀኛ ዜጎች እንጂ። ለዲሞክራሲ ያለንን ፍላጎት የሚያደናቅፉ ደንቀራዎች ኃይሎች ማን ናቸው ብለን ስንነሳ ወይም መፍትሄ ለመፈለግ ስንጥር መንገዱን የሚዘጉብን ወያኔዎች ሆኑ የህዝብ ወገን መስለው ለወያኔ ያደሩ እባቦች የትግላችን ዋና ዋና ጠላቶች ናቸው። ልክ እንደ ወያኔ እነዚህንም ዛሬም እንደ ትናንት የመሰረታዊ ችግራችን አጃቢዎች ናቸው። መፍትሄዎቹን ቢተባሉ እንጂ ግልጽ ናቸው። መሬት ላራሹ፣ ያልተገደበ ዲሞክራሲ መብት ለሰፊው ጭቁን ህዝብ፣ ሉዓላዊነት ለኢትዮጵያ፣ ብሔራዊ ኢኮኖሚ ማጠናከር፣ ገለልተኛ የውጭ ፖለቲካ፣ የሀገር አንድነት በዲሞክራሲ መሰረት፣ ኢትዮጵያዊነት፣ ሁሉም ለወያኔ ጸር ናቸው። ሀገር አድኑ ትግል በግድ የወያኔን አገዛዝ ማክተም መወገድ ይጠይቃል። ለዚህም ሀገራዊ ግዳጅ ዝግጁ ሆነን እንገኝ። ጸረ ወያኔ ትግላችን ይፋፋም። አወናባጆች አደርባዮችን እናሳፍራችሁ። አንቺ ፍቅር አምባ የአፍሪካ መዲና፣ አንቺ ፍቅር አምባ Sababa Yetukuruz manahriya tiyafter majamariya orche yatakubish bazu bazu ya yubish
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አርባአንድ ቁጥር አራት ጥር 2008 ዓመተ ምህረት ዝምታ ለረግም አልበጃት። አምባገነኖች ስልጣንን ለመቆናጠጥ የህዝብን ፈቃድ ወይም ድጋፍ ፈልገውና ጠይቀው አያውቁም። የሚፈልጉት የህዝብን ታዛዥነትና ጸጥ ለጥ ብሎ መገዛትን ነው። የህዝብን ፍላጎት ሰምተው የልቡን ትርታ አዳምጠው ፍላጎቱን ተከትለው አግባብተውና በጋራ አቅጣጫ ላይ ተመስርተው ማስተዳደርን አያውቁበትም። የበታችና የበላይ ሰልፍን የሚያረጋግጡት በኃይል ወይም በጠመንጃ ብቻ ነው። በኃይል በመቀጥቀጥ ካልገበርክ፣ ተቃውሞህን ካላቆምክ የባሰ ይመጣብሃል በማለት ማሸማቀቅ፣ ሰብአዊ ክብርን መግፈፍና ማዋረድ የአምባገነኖች ተፈጥሯዊ መለያቸው እና ባህሪያቸው ነው። በዚያን ዘመን የተፈጠረው ተራማሽ ትውልድ በቁጭትና በቆራጥነት ተደራጅቶ ለመታገል የተነሳው ኢትዮጵያ ሀገሩ ከጥገኝነት፣ ከምጽዋተኝነት፣ ከድህነትና ከኋላ ቀርነት ተላቃ በሰላምና የእድገት ጎዳና እንድትራመድ በመመኘትና የአዲስ ስርዓትን ምስረታ አስፈላጊነትን በማመን ጭምር ነበር። ይህ የ1960ዎቹ ተራማጅና ለውጥ ፈላጊ የተማሪዎች እንቅስቃሴ ጭቆና፣ ብዝበዛና የግፍ አገዛዝ ከሚወዳት እናት አገሩ ተወግዶ ህዝባዊ የሆነ ስርዓት ተመስርቶ ህዝቡ ለተሻለውና ለሚገባው ኑሮና ክብር እንዲበቃ ለማድረግ ብሔር፣ ጾታ፣ እድሜና ሃይማኖት ሳይገድበው በአንድነት የተሰባሰበ ትውልድ ነበር። ለአገሩ ቀናይ፣ ለህዝቡ አሳቢ የነበረውን የዚያን ጀግና ትውልድ ህዝባዊና አገራዊ እንቅስቃሴ ለመግታት ሲል በወቅቱ የነበረው አገዛዝ መሪዎቹን አስሮና ገድሎ የተማሪውን አመፅ ጸጥ ቀጥ አድርጋለሁ በሚል እብሪት ተወጥሮ ነበር። ይሁንና የኢትዮጵያ ህዝብ የግጽዋ ሞልቶ በመሰሱ የተነሳ በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤት ተማሪዎች ተቀስቅሶ በአዝጋሚነት የተጀመረው የተማሪዎች እንቅስቃሴ በተለያዩ የአገሪቱ ክፍሎች ጭምር በመቀጣጠሉና የህዝቡ ብሶት ገንፍሎ ያገዛዙን ግብዓተ መሬት እንዲፋጠን አድርጎታል። የአጼውን አገዛዝ የተካውና የካቲቱን ህዝባዊ እንቅስቃሴ ያጨናገፈው አምባገነኑ ወታደራዊ ቡድን የራሱን ስልጣንና ኢትዮጵያን ለይቶ ማየት የተሳነው ፍጹም የስልጣን ጥማቱ አይኑን የጋረደው ስለነበር የደርጉ መሪ አገር ጥሎ እስከፈረጠጠበት ቀን ድረስ ለስልጣኔ ያሰጋኛል ያለውንና በአገራቸው ምድር የፖለቲካ የኢኮኖሚና የማህበራዊ ፍትህን እውን ለማድረግ ተደራጅቶ የታገለውን ተራማጅና ለውጥ ፈላጊ ትውልድ በጭካኔ መትሯል። ተዘራጆቹ ዛሬም ወንጀላቸውን ደብቀውና ክደው በጥፋት ጎዳና ተሰማርተው ይገኛሉ። ደርግን የተካው ዘረኛው ወያኔም መሰረተ ዓላማው ዘር፣ ጎሳና መንደር በመሆኑ የአገሪቱን አንድነትና ሉዓላዊነት በጽኑ ከማስደፈሩም ሌላ ተጋብቶ ተዋልዶ ተዛምዶና ተጎራብቶ ለዘመናት የኖረውን ህዝብ በጎጥ በክልልና በሃይማኖት በመከፋፈል ፍራቻና ጥላቻ እንዲነግስ አድርጓል። ቃልና ተግባሩ ለየቅል የሆነው ጠባብ ብሔረተኛው ቡድን በዴሞክራሲ ስም አፈናን፣ በእኩልነት ስም ጭፍን አድሎን፣ በአንድነት ስም ክፍፍልን፣ በፍቅር ስም ጥላቻን በአገሪቱ በማንገስ በዓለም ዙሪያ አቻ በሌለው ደረጃ ጉጠኛና ጨፍን አምባገነንነቱን በተጨባጭ አስመስክሯል። የኢትዮጵያን የህብረተሰብ ታሪክ ስንመረምር እስካሁን ድረስ መንግስት የተባለው ተቋም የህዝቡን መሰረታዊ መብቶች እየገፈፈ ህዝቡ መብቱን ማጣት ብቻ ሳይሆን ባለመብት መሆኑን ጭምር እንዳያውቅ ለማድረግ ጥረት ሲያደርግ ቆይቷል። ኃይልን መሰረት ያደረገው የስልጣን ለውጥም መንግስት ነኝ ለሚል እብሪተኛ ሁሉ የበላይነትና ፍጹማዊነትን ሲያከናንብ ተመልክተናል። ያንድ መንግስት የስልጣን መሰረቱ የህዝብ ፈቃድና ምርጫ መሆን አለበት የሚለው መሰረታዊ መርህ በአምባገነኖችና ጎጠኞች እየተጨፈለቀ ቀጥሏል። በመሆኑም በሀገራችን የህዝብ ፖለቲካ ሚና ከአምባገነን አገዛዝ ነጻ የሚያወጣ አመጽ ብቻ እንደሆነ አምኗል። እንኳን ህዝብ ሳይፈልገውና ሳይመርጠው የተሰየመ ኃይል ይቅርና ህዝብ ራሱ የመረጠውን መንግስት ቢሆን ሙሉ አመኔታና ፍጹም ስልጣን ሊሰጠው አይገባም። ስልጣን ብዙዎችን ያበላሻልና መቆጣጠር መቻል የህዝብ ኃላፊነትና ግዴታም ነው። ዛሬ በአገራችን እየተካሄደ ያለው የህዝብ አመጽ እምቢተኝነት የወያኔ ቱባ ቱባ መሪዎችና ካድሬዎቹ እንደሚወተውቱት በጥቂቶችና በአሸባሪዎች የተጠነሰሰ ሴራ ሳይሆን መብቱ የተረገጠውና የተገፋው ህዝብ በተፈጥሮ የተጎናጸፋቸውን መሰረታዊ የሆኑ የማይገረሰሱ የሰብአዊና የዴሞክራሲያዊ መብቶቹን ለማስከበር የሚያደርገው ህጋዊ ትግል አካል መሆኑ ፀሐይ የሞቀው ሀቅ ነው። ከጥገኝነትና ከምጽዋተኝነት፣ ከድህነት፣ ከኋላ ቀርነት ለመላቀቅ ከተፈለገ እድገት መኖር አለበት። እድገት ደግሞ ከሰላም በፊት አይመጣም። ሰላም ደግሞ በወያኔ ቸርነት አይወርድም። የሰላም ጠንቅ የሆነውን ወያኔን ለማስወገድ ኢትዮጵያን ለሚሉ ሁሉ አንድነት የግድ ያስፈልጋል። የአንድነትም ሆነ የአብሮ መኖር ቁልፉና መሰረቱ ጽንፈኝነትን አስወግዶ ህዝቡ እርስ በርሱ በእኩልነት፣ በወንድማማችነት፣ በእህትማማችነትና በዴሞክራሲ ተቻችሎ አብሮ መጓዝ ሲችል ነው። ዛሬ በአገራችን መልካ ምድር የሚደረገው ትግል በህዝቡና በጥቂት ጎጠኞችና የስልጣን ጥመኞች መካከል ያለ የህግ የበላይነትንና የህዝብ የስልጣን ባለቤትነትን ለማረጋገጥ የሚደረግ ትንቅንቅ ነው። የዚህ ህዝባዊ ተጋድሎ ማሳረጊያው ደግሞ የአገር ሉዓላዊነትና የህዝብ እኩልነት የሰፈነባት ዴሞክራሲያዊና ህገ መንግስታዊ ኢትዮጵያን በትግል እውን ማድረግ ነው። ዴሞክራሲን ለማስፈን የህዝብን ወሳኝነት፣ የህግ የበላይነትና የአገር ሉዓላዊነት እንዲኖር የግድ ይላል። የመንግስት አይነት፣ የመንግስት ስልጣንና የመሪዎች የስልጣን ዘመን በህዝብ የሚወሰን እንጂ መንግስት በህዝብ ላይ ተወዝፎ ሲያሰኘው መብት፣ ሲያሰኘው ጥይት እየለዋወጠ እንዳሻው እየወሰነ የህዝቡን ጥቅም እየሸጠ የህዝቡን ፍላጎትና መብት እየረገጠ ሊገኝ አይችልም። ዴሞክራሲ በህዝብ ልዕልና እንጂ ባልተመረጡ አልኩባይ ሞግዚቶች የሚገለጽ አይደለም። በተጨባጭ እንደሚታየው የህዝብ ወሳኝነትና ልዕልና በአስጢሙ ተደፍቷል። ያለፈውም ሆነ ያለው አገዛዝ በህዝብ ስም የሚገዙ አምባገነን አገዛዞች ነበሩ ናቸው ማለት ትክክል ነው። ዛሬ በኢትዮጵያ የሚታየውና የሚሰማው የዴሞክራሲና የጎህ ብስራት ሳይሆን ያስከፊ አምባገነናዊ አለው ምን ትሆናላችሁ የሚል የሰቆቃ ደወል ነው። ዴሞክራሲ ላም አለኝ በሰማይ ወተቷንም አላይ እንደሆነ አለ። ወያኔ ሁሉን እንዳሻው ወሳኝ፣ መብትን ገዳቢ፣ እኔ በቀደድኩላችሁ ጎዳና ብቻ ተራመዱ ባይ ነው። ዛሬም እንደ ትናንትናው ህዝቡ ከፖለቲካው መድረክ ከወሳኝነትና ከባለሙሉ መብትነት እንደተነጠለ ነው። ለመብቱም ካልታገለ ወያኔ በያዘው የጥፋት ጎዳና ቀጣይ እንጂ የሚታረም አለመሆኑ ለሁሉም ዜጋ ግልጽ ነው። የህዝብ የመቃወም መብት ሊከበር የሚችለው ተቃውሞን፣ መብትን የነፈገውን አገዛዝ በመቃወም ነው። የኢትዮጵያ ህዝብ እየተፈራረቁ የብረት ቀንበር ሲጥሉበትና
ቁብ ሲሉበት የነበሩትን አምባገነኖች መሸከሚያ ጫንቃ አጥቷል። ባርነትን ያጸደቀ ትዕግስትን ውርደትን የተከናነበ ሰላምን ተቀብሎ መገኘት የሚተበቀበት አይደለም። ባጭሩ መብቴ ተገፈፈ በቃኝ አልቻልኩም አሻፈረኝ ያለ ህዝብ ማመጽ መብቱ ብቻ ሳይሆን ግዴታውም ነው። የህዝብ የተቃውሞ መብት በትግል እንዲከበር በቅድሚያ ህዝቡ የመንግስት ስልጣንና መሰረት እሱ ራሱ ህዝቡ መሆኑን መቀበልና ለመንግስት የተቀማውን መብት ቅዱስ መብቴ የሚለውን ለማስመለስ ቆርጦ መነሳትን የግድ ይላል። ከመንግስት ማን ተጋፍቶ ፖለቲካና ኮረንቲ በሩቁ ያላቅም መፈራገጥ ለመላላት ወዘተ እያሉ መብቱን የቀማውን ህገወጥ አገዛዝ ፈርቶ የመብቱን መገፈፍ ተቀብሎ መኖር ያገዛዙ ባሪያ ከመሆን ማምለጥ አይቻልም። ዛሬ ህዝቡ በወያኔ ላይ ከመቼውም ጊዜ በበለጠ መብቱን ለማስከበር ነቅቶ የተነሳበት ወቅት ነው ማለት ይቻላል። ወያኔም ተደፈርኩ በሚል የህዝቡን አመጽ ለማፈን የሚችለውን ሁሉ በማድረግ ላይ ይገኛል። ወያኔ የህዝብን ስልጣን ቀምቶ በአፍአዊ ሽንገላ ተሰማርቶ የተለየ ሐሳብን ያቀረበ ተቃውሞን ያሰማ የሚያሳድድ የሚያፍንና የሚፈጅ መሆኑን ከቋራ እስከ ሞያሌ ከአረካ እስከ ጋዋሌ ከአርባ ጉጉ እስከ ጋምቤላ ከሎቄ እስከ ዲላ ከጋሞ ጎፋ እስከ ሱሉልታ ከአርሲ እስከ ሐረር ከባሌ እስከ ወለጋ ከኢሉባቦር እስከ ጎጃም ከከፋ እስከ ጎንደር የፈሰሰውና ዛሬም እየፈሰሰ ያለው የንጹሃን ዜጎች ደም ሕያው ምስክር ነው። ህዝቡ በየጊዜው በወያኔ ላይ የሚያነሳቸው ተቃውሞዎች በተግባር የሚያሳየው የሚያረጋግጠው ህዝቡ በመሰረታዊ መብቱ ክቡር መሆን ማመኑንና ይህን የማይገረሰስ መብትና ነጻነት ለማንም አሳልፎ ለመስጠት አለመፍቀዱን ነው። በመሆኑም ህዝቡ በተቃውሞ እንቅስቃሴ መሰማራቱ የተገፈፈ ሰብዕናውን ለማስከበር እንጂ ሌላ ምክንያት ኖሮት አይደለም። ይህን ብዙ በደሎችን እንደ ምክንያት አቅፎ የተነሳን ሰፊ የህዝብ ተቃውሞ በተወሰነ የግዛትም የብሔረሰብ ደረጃ ወስነውና አሽገው የደገፉ መስለው ሊያዳክሙ የሚጥሩትን ወያኔም ሆነ ባዕዳን ኃይሎች ማሰማራታቸውንም እናያለን። ጠንቀቅ የአገሬ ልጅ ማለቱ ወቅታዊና አስፈላጊም ነው። የህዝብን ትግል ገንጣዮች ሲጠቀሙበት ከዚህ ቀደም አይተናልና። የወያኔ መሪዎች ፍላጎት ሃና ፐ ወይም አልፋና ኦሜጋ ብቸኛ የመንግሥት ሥልጣን ባለቤት ሆነው እስከ ወዲያኛው ለመኖር ነው። ወያኔዎች ጠመንጃ ጨብጠው የያዙት ሥልጣን በኢትዮጵያውያን ፈቃድ ተጠብቆ ሊቆይ እንደማይችል ጠንቅቀው ያውቃሉ። የሚያወጧቸውም ሕጎች እነሱ ሌሎችን ለመከፋፈል ለማሰርና ለመግደል የሚገለገሉባቸው እንጂ ሕጋዊነትን ለማስከበር የሚያግዙ ሕዝብን በሰላም ለማስተዳደር የሚያገለግሉ አይደሉም። ኢትዮጵያዊ ዜግነትን መብት በየጊዜው እየጨፈለቁ የገቡት የዚህ ሕግ አልባ ሥርዓት መሠረቱ ነፍጣቸውና በየጊዜው ቆስቁሰው የሚያራግቡት ዘረኝነት ጭምር ነው። ኢትዮጵያዊነትን በዘር እርከን እየሸነሸኑ በተዋረድ የፈጠሯቸው ድንበሮች የሁሉም ብሔረሰቦች አስተዳደራዊ መልክዓ ምድር ሳይሆኑ አንዱ በሌላው ላይ በጥላቻ እንዲነሳ ለማድረግ ሆን ተብለው የተወጠነ የጥቅም ልዩነቶች የሚደረጉባቸው የዘረኝነት ወጥመዶች ናቸው። ያልዘሩትን አበቅሉ ያላበቀሉትን አጭሉ እንደሚባለው ዛሬ በተጨባጭ ወያኔ እየደገሰልን ያለው ድግስ ማሳረጊያው ዋይታ የሞላበት ቤት እንዳይሆን ከወዲሁ ማርከሻውን ማሰናዳት የግድ ነው። ማርከሻውም ወያኔ በቀደደው ቦይ በጎጥ ተከፋፍሎ መፍሰስ መታገል ሳይሆን እንደ የካቲት 1966ቱ ጎጥ ሃይማኖትና ጾታ ሳይገድቡን በህብረትና በአንድነት ተሰባስቦ መታገል ነው። የህዝቡም የተቃውሞ እንቅስቃሴ ፍሬያማ እንዲሆን ከተፈለገ በየካቲት 1966 እንደታየው ሁሉንም ህዝብ ወይንም አብዛኛውን የህብረተሰብ ክፍል ለማቀፍና ለማሳተፍ መቻል አለበት። ስፋቱ ጥልቀቱና ቀጣይነቱ መረጋገጥ ይኖርበታል። ትግሉ በየፈርጁ ተካሂዶ ሊከሰት እንደሚችል የወቅቱ የኢትዮጵያ ሁኔታ እየጠቆመ ነው። ቀደም ሲል በአዲስ አበባና በአገሪቱ ታላላቅ ከተሞች የተደረገው የወረቀትና የተነፉ ፊኛዎች የመበተን ተግባር ብልጭ ድርግም ሲሉ የነበሩትን የተቃውሞ ሰላማዊ ሰልፎች፣ በሃይማኖት ተቋማት አካባቢ ሲካሄድ የቆየው የሃይማኖት ነጻነት ትግልና በቅርቡ ደግሞ ያለማቋረጥ የቀጠለው አዲስ አበባና በሌሎችም የአገሪቱ ከተሞች የሚታየው የወያኔን የመሬት ነጠቃ የአዲስ አበባ ማስተር ፕላን በመቃወምና ታዊ አስተዳደርን በመፈለግ የተነሳው የህዝብ ተቃውሞ ወዘተ የሚጠቀሱ ናቸው። እነዚህን የህዝብ የተቃውሞና አንቢተኝነት አስተሳስሮና ማክሎ ህዝቡን ለወሳኙ ህዝባዊ አመጽ እንዲነሳ ማድረግና በተበታተነ ሁኔታ የሚስተጋባውን ህዝባዊ ጥያቄ ማህበራዊ፣ ኢኮኖሚያዊና ፖለቲካ ቅርጽ አላብሶ ማታገል ያቀኛ ፖለቲካ ድርጅቶች ኃላፊነት መሆኑን ኢህአፓ በጽኑ ያምናል። ያገዛዙን እድሜ ለማሳጠር ጥንቃቄና ዘዴ በተመላበት መንገድ ጸረ ወያኔ መፈክሮችን በየግድግዳው መጻፍ፣ ወያኔ በሚጠራው ስብሰባዎች አለመገኘት፣ የወያኔ አባላትና ደጋፊዎች ከሆኑ ንግድ ቤቶች አለመግባት፣ አለመሸመት፣ አጠቃላይ ወያኔን በሁሉም መስክ በሚጎዳ መንገድ እቀባን ማድረግ፣ እዝን የሚቀሰቅሱ የወያኔን ገበና የሚያጋልጡ ጽሑፎችን ማሰራጨት፣ በየመስሪያ ቤቱ የተሰከሰጉ ከሃዲዎችንና የአገዛዙን አገልጋዮች ማግለል፣ ድርጊቶቻቸውን ማጋለጥና ህዝብ እንዲያውቃቸው ማድረግ ወዘተ ተገቢ ነው። ከዚሁ ጋር ጎን ለጎን የተቀናጀና ስፋት ያለው የተቃውሞ ሰላማዊ ሰልፍን ማድረግ፣ ስፋት ያለው የተጠናና የተቀናጀ የሥራ ማቆም አድማ ማድረግም የሚጠቀስ ነው። የተማሪዎች የተቃውሞ እንቅስቃሴ ከአስተማሪዎች ጋር ተደጋግፎ፣ የመንግስት ሰራተኛው ከላባደሩ ጋር ተቀናጅቶ፣ ሁሉም የሃይማኖት አማኞች በአንድ የጸሎት ጉባኤ ተባብረው አገራዊ ይዘት ያለው ትግል እንዲያካሂዱና ህዝብ ተባብሮ በአገዛዙ ላይ በአንድነት እንዲነሳ ማድረግ ያስፈልጋል። ህዝብ ተባብሮ ክንዱን ካነሳ የሚበግረው ባለመሳሪያ አለመኖሩን ሩቅ ሳንሄድ ከራሳችን ከየካቲቱ ህዝባዊ አመጽ መማር እንችላለን። የህዝብ ትግል ግን አንድነትን ካጣ፣ ለወያኔና ለጠባቦች በር ከከፈተ፣ የጋራ ትግልን ትቶ በጎጥ ደረጃ መከፋፈል ከሰፈነ መጨረሻው ከቶም የማያምር መሆኑን ያየነውና ወደፊትም የምናየው ነው። ድርጅቶች በ1983 ዓ.ም የወያኔን ዘረኛ ፖለቲካ ጭራ ይዘው ሊጓዙ ሞክረው ያደረሱትን ጉዳትና የደረሰባቸውን ውድቀት ማስታወስ ተገቢ ይሆናል። ወያኔ በኢትዮጵያ ህዝብ የተጠላ ደም የተቃባና በዚህም ምክንያት በጠመንጃ ድጋፍ ብቻ ገደል አፋፍ ላይ ተንጠልጥሎ ያለ ድንጉጥ አውሬ ነው። ሰብአዊ መብት ረገጣው እያስነሳበት ያለው የህዝብ ተቃውሞና አመጽ ባዕዳን ጌቶቹ እንኳ ሊሸፍኑለት ከብዷቸዋል። በስልጣን ላይ ያለ አምባገነን አገዛዝ በኃይል በፕሮፓጋንዳና በጥቅም ህዝብ እያለያየ ለመግዛት የዘራው የክፍፍል መርዝ በአገሪቱ አንድነት ላይ የሚያጠላው ጥላ በቀላሉ የሚታይ አይደለም። ስለሆነም ይህ አይነቱን አምባገነናዊ ጎጠኛና አገር አፍራሽ አገዛዝን ለዘለቄታው ለማስወገድ አገር ወዳድ ዜጎች ሁሉ ያልተቋረጠና ያላሰለሰ ትግል ማድረግ እንዳለባቸው ላፍታም ቢሆን መዘንጋት የሌለባቸው መሆኑን ኢህአፓ ዛሬም በአጽንኦት ያሳስባል። በእብሪት ለተወጠረው አገዛዝ መፍትሄው ህዝባዊ ትግል እንጂ ዝምታ አለመሆኑን ታሪክ በተደጋጋሚ አስተምሮናል፣ አስመስክሯልም። በታሪካዊ ወቅቶች ሲደረስ ምን ላይ መጣን? ምን ማድረግስ አለብን? በሚል ጥያቄዎችን አቅርቦ አቁንና ተጨባጭ ሁኔታውን መሰረት ያደረገ ምላሽ መስጠት ይጠበቅብናል። በምኞትና በጭፍን ወደፊት ለመሄድ አቅጣጫን ለመምረጥ አይቻልምና ያለፉት 24 ዓመታት ብቻ ሳይሆን ትግል በረጅሙ ለምንና እንዴት ተደናቀፈ፣ ለወያኔ ስልጣን መምጣትና መደላደል እነማንስ ጉዝጓስ ሆነው ተገኙ፣ ቀጠሉ ብሎ መጠየቅም የግድ ይሆናል። ዘረኛው ወያኔ ትግሌ ጸረ አማራ ነው ሲል በሚጋልበው የክፍፍል ጋሪ ላይ የወጡለት ሳይውል ሳያድር ለወያኔ ፍጹም ስልጣን ሰለባ ሆነው አስከፊ ውድቀትን ተከናንበው እስከዛሬም ማንሰራራት አልቻሉም። በመሆኑም ከስህተታቸው ተምረው በአንድነቱ ትግል ለመሳተፍ ከመጣር ፈንታ በሕዝብ ትግል ላይ ሊፈናጠጡና አቅጣጫ ሊያስቱ መጣራቸው ውጤት አልባ ሆኖ የሚቀር ነው። በተግባርና በሚደረግ ትግል ዙሪያ የድርጅት ህልውና ሊከሰት ሲገባው ማንነት የሚገለጸው ከኛ በላይ ታጋይ ላሳር በማለት ድንፋታ ብቻ ከሆነ የሕዝብም ትግል ብዙ አመርቂ ውጤትን አያገኝም። ጨው ለራስ ስትል ጣፍጥ ማለቱ በዚህ ላይ አግባብ ያለው ይሆናል። የሚታገል ሕዝብ ለድል የሚያስፈልገውን አቋም፣ ዘዴና መሳሪያ ራሱ ማወቅ አለበት። ድርጅቶችም የዚህ ግንዛቤ አራማጅ ወይም አስጨባጭ መሆን አለባቸው። የሕዝብ የጋራ ትግል ማርከሻውና የሚጥለው መሆኑን በመረዳት ወያኔ ሕዝብን ከፋፍሎና አቃርኖ ሲገዛ ቆይቷል። ትግሎችም ተነጣጥለው ብቅ እያሉ በተናጠል ተጠቅተዋል። በቅርቡ እንኳ ሙስሊም ወገኖቻችን ያደረጉትን ረጅም ትግል ሌላው ክፍል ሊያጅበው ባለመፍቀዱ ወይም ባለመቻሉ ትግሉ የተጠቃው በእኛው ድክመት መሆኑን ማመን ይኖርብናል። ለወያኔ መድኃኒቱ ለመከፋፈል ሲባዝን ክፍፍልን የሚያጠናክር ጩኸት ማሰማት ሳይሆን ማበርና አንድነትን ማጠናከር ነው። ትግልን በጋራ ማካሄድ ነው። ሁሉም በየፊናው ለራሱ ብቻ በሚለውና ዛሬ ጽንፈኞች የሚያሰሙት ጩኸት ለወያኔ ጮማው ነው፣ ይጠቅመዋል። በጋምቤላ፣ በሸዋ፣ በጎንደር፣ በአዋሳ ወዘተ ትግሎች ተፋፍመዋል። ግን አንዳንዶች የተደራጀ ትግል እያካሄድን ነው በሚል ቢዋሹም የተቀናጀና አንድነትን የያዘ ትግል አለመሆኑ የሚደበቅ አይደለም። ወያኔ ይህን ክፍተት አግኝቶ ክፍፍልና መነጣጠልን ሊያሰፋ ሲጥር በዚሁ ከይሲ ዘመቻው ጀሌው ሆነው እያጀቡት ያሉ አሉ። ምን ማድረግ አለብን ስንልም በየጎታችን መወሰንና መብላላት ሳይሆን በዋናው ጠላት ላይ ማበር ነው። ይህን ወሳኝ ተልእኮ የሚያደናቅፉ ሁሉ ወደዱም ጠሉም ሰልፋቸው ከወያኔ ጎን መሆኑን ቢክዱትም ሐቅ ሆኖ የሚያስወግዛቸው ነው። በሕዝብ መሃል ያሉ ቅራኔዎች ዋነኛ ሳይሆኑ መለስተኛና በዴሞክራሲያዊ ውይይት የሚፈቱ መሆናቸውን በመካድ ወያኔ የእርስ በርስ ቅራኔን ተክሎ ውሃ እያጠጣ ተራራ ሊያሳክል ሲጥር ዓመታት አልፈዋል። ጉዳቱንም ያየነው እና እያየነው ነው። ቅራኔዎች የሚፈቱት በዴሞክራሲ እንጂ አርባጎጎና አሶሳ በደኖን ለመደጋገም በመመኘት ወይም በመጣር አይደለም። ስለሆነም ዛሬ የሕዝብ ወገን የሆኑ ድርጅቶች ሚና መሆን ያለበት የሕዝብን አንድነት አጠናክሮ በዋናው ጠላት በወያኔ ላይ መረባረብ ነው። ከውሱን ጥያቄዎች ወደ አገር አቀፍና መሠረታዊ ጉዳዮች መሸጋገር ነው። መተባበርና ማበር ነው። ወያኔን በጋራ ጥሎ የሕዝብን መብት የሚያስጠብቅና ሕዝብን ወደሚወክል ሥርዓት ለመሄድ ሰላማዊ ሽግግር ማድረግ ነው። ከዚህ ውጭ አለ የሚባል መፍትሄ የለም። የኢትዮጵያ ጠላቶች ሕዝብን በመከፋፈል አመፁን ውሱን አድርጎ በመከለል ለወያኔ ሊጠቅሙ ተነስተዋል። ተነሱ ታገሉ ስንል ቆይተናል። ሕዝቡ ወያኔ ሥልጣን ከያዘ ጀምሮ ሲታገል መቆየቱ ደግሞ የታየ ነው። ምንም እንኳ አመፁ በተፈለገው ግለትና ስፋት ባይካሄድም የአዲስ አበባና የኢትዮጵያ ሕዝብ ወይም ወጣቱ እንደተኛ ተደርጎ የሚነገረውም ትክክል አለመሆኑ ሲገለጽ የቆየ ነው። ወያኔን ብርቅ እያስያዘ የመጣ ተቃውሞ በአሁኑ ወቅት በመካሄድ ላይ ስለሆነ ቀደም ብሎ እንዳቀረብነው ይህም እንዳይመታና እንዳይከሽፍ መደረግ ያለበትን ሁሉ በጊዜ መረዳቱና ተግባራዊ ማድረጉ አስፈላጊና አማራጭ የለሽ ነው። ለዚህም ነው ትግሎቹ ይተባበሩ፣ አንድነት ይስፈን፣ ይቀናጁ፣ ለዴሞክራሲያዊት ኢትዮጵያ የሚታገሉ ሁሉ በአንድነት ይታገሉ የምንለው። ለዚህም ነው እናቋምና ማለት የሚቃወሙና ከዚህ በፊትም ገብተንበት ከነበረው ማጥሊካቱን የሚቃጡትን በግልጽ የምንቃወመው አለበለዚያ ተጠቃሚው ወያኔ ይሆናል። ተንገዳግዶ የነበረው ተመልሶ የሚቆምበትና ህዝብን አገርን ማጥፋቱን የሚቀጥልበት ሁኔታ ይፈጠራል። ወያኔ ሲሸፈንለት የቆየው ገበናው በአደባባይ ተሰጥቷል። ኩልነትን አመጣ የተባለው ልብ ወለድ መሆኑ ታውቆበታል። የኢኮኖሚ እድገትን አምጥቻለሁ በማለት ያሰራጨውን ፕሮፓጋንዳ ወደ 20 ሚሊዮን የደረሰው ረሃብተኛ ውሸት ብሎ አጋልጦታል። ህዝቡ ደግፎታል ብለው ለሚዋሹትም ወያኔ በስልጣን ላይ ያለው ባፈናና በግድያ እንጂ ህዝብ ጸረ ወያኔ መሆኑን በማያወላውል መንገድ አሳይቷቸዋል። ለሀገራችን አዲስ ብሩህ ምዕራፍን የሚከፍት አጋጣሚ አለልን። አያያዛችን ውጤቱን ይወስናል ማለት ነው። ከመንታ መንገድ መድረስ አይነት ነው። ወደ ተፈለገው መንደር ወይም ወደ አውሬ መፈንጫ ጉዞ በየት? አያያዝ እንዴት? የህዝብ አመፅ ድሉን ሊቀማ እንደሚችል ለማወቅ የራሳችንን የካቲትና በቅርቡም የግብፅ ህዝብን ሰቆቃ ማየት ለምንችለው ግልጽ ነው። የተባበረ ትግል ለዲሞክራሲያዊት ኢትዮጵያ ወያኔ ላይ እንረባረብ። ጠባቦችና ትምክህተኞችን እንቋቋም። አመፅ ለዲሞክራሲያዊት ኢትዮጵያ
ክልነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ወያኔ ይወድማል።